ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ኢትዮጵያ የጎሳ ፖለቲካዋና የቋንቋ ፌዴራሊዝሟ ችግር ነው ወይስ መፍትሄ? ተከታታይ ንግግር ጀምረናል።
የችግሮቹ ዋነኛው ምንጭ ፖለቲካው በዘውግ መደራጀቱና ስልጣንም ሀብትም ህልውናም በቋንቋ ማንነት ላይ መመስረቱ ያስከተለው መዘዝ መሆኑን ስለተገነዘብን
ይህን ሁሉ የተለያየ የብሔር ይዘትና ታሪክ እንርሳው፣ ጨፍልቀን አንድ እናድርገው የማለት ሳይሆን እንደውም መብልጸግ እንዳለባቸው ለኢትዮጵያ ትልቅ አስተዋጽኦና ውበቷ እንደሆነ እኛም ብንሆን የምናምንበት ነገር ነው።
አቶ በትሩ ገብረ እግዚአብሔርና ዲያቆን ዮሴፍ ተፈሪ ናቸው የሰማችኋቸው። የንግግሩ የመጀመሪያ ክፍል በዚህ ምሽት ዝግጅታችን ይቀርባል።
የናቱላን ባሳዳለ እንደግነታብሱ መሆኑ ነው ቃል።
እጅግ የተወደዳችሁና የተከበራችሁ እናቶች እንኳን ለእናቶች ቀን አደረሳችሁ።
በእናቴ ስም በመጠራት ኢቭን እንኳን ሀጠት ብሎ እንኳን ጋንም የሚያስገባ ከሆነ ብገባ
በእናቶቻቸው የሚጠሩ ወይም ስሞቻቸው ውስጥ የእናቶቻቸውን ስም ያስገቡ የጥበብ ሰዎችን ይዘናል። ዘገባዎችም አሉን።
አቶ መሐመድ ታዲያ ልጅ የለኝም ብለው ነበር ወይዘሮ ፀሐይን ያገቧቸው። ወይዘሮ ፀሐይ እቤት ሲገቡ ግን 5 ልጆችን ነው ያገኙት።
መንበር አክሊሉ ይባላሉ። ኗሪነታቸው በሪችመንድ ካሊፎርኒያ ሲሆን በበጎ አድራጎት ግልጋሎታቸው እንደ አውሮፓውያን ዘመን አቆጣጠር በ2014 ዓ.ም ከካሊፎርኒያው ሆሊኒየምስ ዩኒቨርሲቲ የክብር ዶክትሬት ዲግሪ ተበርክቶላቸዋል። እናትነት ለርሶ ምን ማለት ነው?
እኛ የሚመስለን እኛ ወጣት እናቶች የሚመስለን ወጣቶች ብቻ ሁላችንም የሚመስለን ቁንጅና በጣም በወጣትነት እድሜ አስራዎች ውስጥ ከጋብቻ በፊት ከወሊድ በፊት ይመስላል እና ያ አለመሆኑ ማሳያ ነው።
የናቱነትን ባታወዳለ እንደግኘታብዙ መሆኑ ሳውቃ
ስለ እናቶች የተዘመሩ ጣዕመ ዜማም እናሰማችኋለን። እሁድ ግንቦት 4/2011 ዓ.ም። ጤና ይስጥልኝ የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብሬያችሁ የማመሸው ሶሎሞን አባተ ነኝ። ጽዮን ግርማን ለእናቶች ቀን ክብረ በዓልና እረፍት ልክ ያለሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምን አመሻችሁ አድማጮቻችን። ዜናውን ማንብላችሁ አዳነች ፍሳዬ ነኝ። ዛሬ ማደዳ በቡርኪና ፋሶ ሰሜን ክልል በሚገኘው የዳቡሎ ካቶሊክ ቤተክርስቲያን ቅዳሴ ሲሰሙ የነበሩ 6 ምዕመናን በታጣቂዎች እንደተገደሉ እማኞችና ባለስልጣኖች ገልጸዋል። ከሞቱት መካከል የቤተክርስቲያኑ ካህንና 5 ምዕመናን እንደሚገኙባቸው እማኞች ለአሜሪካ ድምፅ ተናግረዋል። 40 ገደማ የሚሆኑ በሞተር ብስክሌት የሄዱ ታጣቂዎች አማንያኑ ሁሉ በቤተክርስቲያኑ ወለል ላይ እንዲዘረጉ ካዘዙ በኋላ 6ቱን ገድለው ቤተክርስቲያኑን በእሳት እንዳጋዩ የአይን ምስክሮች ተናግረዋል። አጥቂዎቹ ከፊል ቤተክርስቲያኑንና በአካባቢው የነበሩ ሱቆችን በእሳት ካጋዩ በኋላ እንደሸሹ ተገልጿል። በርካታ የቆሰሉ እንዳሉም ታውቋል። ባለፈው ሳምንትም በሰሜን በምትገኘው ሲዲጋጂ በተባለች ትንሽ ከተማ በፕሮቴስታንት ቤተክርስቲያን ውስጥ 5 አማንያን በታጣቂዎች ተገድለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ወደ አሜሪካ በሚገቡት የቻይና እቃዎች ላይ ከፍተኛ ቀረጥ በመደንገጋቸው ከአሜሪካ በገቡት ሸቀጣሸቀጦች ላይም ቻይና የቀረጥ ዋጋ ከፍ በማድረግ የአጸፋ ምላሽ ትሰጣለች ተብሎ እንደሚጠበቅ ዩናይትድ ስቴትስ ገልጻለች። ዋናው የዋይት ሀውስ ቤተ መንግስት የኢኮኖሚ ጉዳይ አማካሪ ላሪ ኮድሎ ዛሬ ፎክስ ኒውስ በተባለው የቴሌቪዥን ጣቢያ ሲናገሩ በዓለም እጅግ የዳበሩ የኢኮኖሚ ይዘት ያላቸው ዩናይትድ ስቴትስ እና ቻይና የሚያካሂዱት የንግድ ጦርነት ሁለቱንም ይጎዳል ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ከሩሲያው ፕሬዚደንት ቭላዲሚር ፑቲን እና ከሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር በያዝነው ሳምንት ተገናኝተው ይነጋገራሉ። ዛሬ ወደ ሩሲያ ያመሩት ፖምፔዮ ዋናው የአሜሪካ ዲፕሎማት ከሆኑ ወዲያ ነገ ሞስኮን ሲጎበኙ ለመጀመሪያ ጊዜ ነው። ፖምፔዮና የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ የሚገኙባቸው ከፍተኛ የአሜሪካ ባለስልጣኖች ሩሲያ በዲሞክራሲያዊ መንገድ የተመረጡት የቬኔዙዌላ ተቃዋሚ መሪ ሁዋን ጉዮዶ የሀገሪቱን ፕሬዚደንት ኒኮላስ ማዱሮን ከስልጣን ለማስወገድ የሚያደርጉትን ጥረት በመጻረር እየሰራች ነው ሲሉ ከሰዋል። ሩሲያ በቬኔዙዌላ በኩል በምዕራቡ ሄሚስፌር እግሯን ለመትከል ትፈልጋለች በማለት ዩናይትድ ስቴትስ ከሳለች። ፓኪስታን በሚገኝ ትልቅ ሆቴል ውስጥ ሌሊቱን አማጽያን ባደረጉት ጥቃት የሞቱት ሰዎች ብዛት 5 መድረሱን ባለስልጣኖች ገልጸዋል። ከተገደሉት መካከል 4 የሆቴሉ ሰራተኞችና አንድ ፓኪስታናዊ የባህር ኃይል ወታደር ይገኙባቸዋል። የፓኪስታን ወታደራዊ ሚዲያ ክንፍ በገለጸው መሰረት የሀገሪቱ የጸጥታ ኃይሎች ዘፈር ፐርል ኮንቲኔንታል ሆቴል ውስጥ ያደረጉት የአሰሳ ስራ ተጠናቋል። በትናንቱ ጥቃት የተሳተፉት 3 አሸባሪዎች በሙሉ ተገድለዋል። በተኩስ ልውውጥ 2 ወታደራዊ መኮንኖች፣ 2 የባህር ኃይል ሰራተኞች፣ 2 የሆቴሉ ሰራተኞች ቆስለዋል ይላል የሚዲያው ክንፍ። የባሉሽታን ነጻ አውጪ ሰራዊት የተባለ ተገንጣይ ቡድን ከፍተኛ ጥቃት ከፍተኛ ጥበቃ በሚደረግበት ሆቴል ላይ የተፈጸሙትን ጥቃቶች በማቀናበር ተግባር ኃላፊነት ወስዷል። ሆቴሉ ኮረብታማ ላይ የሚገኝ ሲሆን የአረቢያን ባህር ወደብ ትልቅ ጥልቅ ውሃዎችን መመልከት ይቻላል። በከተማይቱ የሚገኝ ባለ 5 ኮከብ ሆቴል እሱ ብቻ ሲሆን ከፍተኛ የመንግስት ባለስልጣኖች፣ ቻይናውያንና ሌሎች ጎብኚዎች እንደሚያርፉበት ተገልጿል። በመጨረሻም 40 የዩናይትድ ስቴትስ ክፍለ ግዛቶች ጀነሪክ የሚባለውን ዋናውን መድኃኒት በመተካት ባነሰ ዋጋ የሚሸጥ መድኃኒትን የሚቀመሙት 20 የፋርማሲ ኩባንያዎች ላይ ክስ መስርተዋል። የመድኃኒቱን ዋጋ አንዳንዴ 100% እንዲጨምር በሚያደርግ ሴራ ተሳትፏል በሚል ነው ክሱ የተመሰረተው። የጀነሪኩ መድኃኒት ኢንዱስትሪ በአሜሪካ ሕዝብ ላይ በብዙ ቢሊዮን ዶላር የሚገመት የማጭበርበር ተግባር መፈጸሙን የሚያሳይ ተጨባጭ ማስረጃ አለን ይላሉ የኮኔቲከት ክፍለ ግዛት ዋና አቃቢ ሕግ ዊሊያም ቶንግ። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትስ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ግንቦት 4 2011 ዓመተ ምህረት ምሽት ፕሮግራም ነው። You're the driving force in my life. Yeah. There isn't anything or anyone that I could be, and it just wouldn't feel right. And if I didn't have you by my side, ooh. You were there for me to love and care for me when skies were gray. Whenever I was down, you were always there to comfort me. No one else can be what you have been to me. You will always be. You will always be the girl in my life for all time. Mama. Boys to men. የዛሬ 8 ዓመት ያወጡትና እጅግ የተወደደላቸው ዝማሬ ለማማ A Song for Mama የሚባለውን ጣዕመ ዜማቸው ነው የሰማችሁ ያላችሁ። ሁሉንም እኮ አስተማርሽኝ በውስጤ ይኖራል ምንም ምንም የሰጠሽኝ እኔን እኔ የሚያደርገኝ የህይወቴ መሪ አግናኝ ካንቺ ሌላ ማንም የለም ምንም የለኝ አጠገቤ የሌለሽ ቀን ምንም ነገር ልክ አይደለም ሁሌም የምትሰጪኝ ፍቅርሽም እቅፍሽም ሰማይ ደመና ሲሆንብኝ ውስጤም ማዘግዝቆ ሲከዳኝ አንቺ አጽናኝ ሆነሽ ሁሌም አጠገቤ ያለሽ ማንም እኮ ከቶ አልሆነም አንቺ ለኔ እንዲያ እንደሆንሽ ደግሞም ሁሌም አንቺ ያውንሽ አንቺ ያውንሽ ማማ እወድሻለሁ 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 ታውቂያለሽ እኮ እወድሻለሁ ይቀጥላል ግርድፍ ትርጉም በኬኔት ኤድመን ተጽፎ በቦይዝ ቱ ሜን የተዜመ ዝማሬ ለማማ A song for mama.
I could taste anything. And no one else can do what you've done for me. You'll always be. You will always be the girl in my life. Ooh, oh. Mama. Mama.
አሁን ወደ መጀመሪያው ቅንብር እንዝለቅ። ኢትዮጵያ የጎሳ ፖለቲካዋና የቋንቋ ፌደራሊዝሟ ችግር ናቸው ወይስ መፍትሄ? ተከታታይ ንግግር ጀምረናል። እንግዶች አሉን። ወደ ንግግራቸው እንዝለቅ። ኢትዮጵያ ዛሬ እየተጋፈጠቻቸው ያሉ ችግሮች ሰንኮፍ እየተመረራችና እየተዳደረችበት ያለው ጎሳ ተኮር ፖለቲካ ነው የሚሉ ብዙዎች ናቸው። በርግጥ የለም ይልቅ የችግሮቿ ሁሉ መፍትሄ ሊሆን የሚችለው እንዲህ አይነቱ ቋንቋን መሰረት ያደረገ አደረጃጀት ነው ብለው የሚከራከሩም ጥቂት አይደሉም። ለዛሬ እስኪ ከመጀመሪያው አስተሳሰብ አራማጆችና የቋንቋና የፖለቲካ አስተዳደር እንዲሰረዝ እንዲያውም በሕግ እንዲታገድ ሐሳብ ከመያቀርቡ ተሟጋቾች መካከል የሁለቱን መከራከሪያዎች ላቀርብላችሁ። ማንነታቸውን ከናንተ አድማጮች ጋር እንዲያስተዋውቁ ጠይቄያቸዋለሁ።
በትሩ ገብረ እግዚአብሔር ባላለሁ ምኖረው ዳላስ ቴክሳስ ነው። አሁን የምሳተፈው የማህበረሰባዊ ድርጅቶች ተሰባስበው ያቋቋሙት ትብብር የኢትዮጵያ ማህበረሰባዊ ድርጅቶች ስብስብ አለ ያንን ወክዬ ነው። በተረፈ በሌሎችም እዛው ውስጥ አባል የሆኑ ድርጅቶች ውስጥ እካፈላለሁ።
እሺ አመሰግናለሁኝ አቶ በትሩ። ወደ ዲያቆን ዮሴፍ ለሞል መለስ።
እሺ ዲያቆን ዮሴፍ ተፈሪ የምኖረው ዴንቨር ኮሎራዶ ነው። የኢትዮጵያ አሜሪካን የዜጎች ምክር ቤት ወይም ኢትዮጵያን አሜሪካን ሲቪክ ካውንስል የሚባለውን ባለፉት ዓመታት በተለይ ኮንግረስ ውስጥ የሚደረገውን የኤችአር 128 እና ኤስአር 168ን ትኩረት ስናደርግበት የነበርን ማህበር ነን። የዛ ሰብሳቢ ነኝ።
አመሰግናለሁ አቶ በትሩንና ዲያቆን ዮሴፍን። እናም አልኩኝ ለመሆኑ ይህ በስፋት የምትንቀሳቀሱበት የፖለቲካ አጀንዳ ምን ይሆን? ጉዳዩ አሉ አቶ በትሩ ሲጀምሩ የፖለቲካ ብቻ አይደለም።
የማህበረሰባዊ ድርጅቶች ዋናው መሰረታዊ ትኩረታችን ሰብአዊ መብትን ማስከበር በሚመለከት ነው እና ከዛ አንፃር የኛ ትልቁ ዓላማ የኢትዮጵያውያን ሁለንተናዊ ሰብአዊ መብት እንዲከበር፣ የሁሉም ኢትዮጵያዊ ባህሉ፣ ቋንቋው፣ እምነቱ እንዲጎለብት እንደ ፍላጎቱ ተንቀሳቅሶ የመስራት፣ ንብረት የማፍራት፣ ህይወቱን የመምራት መብቱ የማስከበር እና እነዚህ መብቶቹ የዜግነት ግዴታዎችን በውል እንዲገነዘብ እና ለነጻነቱ መከራከር እንዲችል ማብቃት ነው እና ከዛ አንፃር ሲታይ አሁን በሀገራችን ያለው ሁኔታና ባለፉት አመታት እየተንከባለለ የመጣው በዘውግ ላይ የተመሰረተ የፖለቲካ አካሄድ ብዙ ችግር በሀገራችን ላይ እየፈጠረ በእውነቱ ከቁጥጥር የሆነ ደረጃ ላይ ደርሷል። እንደምናየው ችግሮቹን ስንገመግም የችግሮቹ ዋነኛው ምንጭ ፖለቲካው በዘውግ መደራጀቱና ስልጣንም ሀብትም ህልውናም በቋንቋ ማንነት ላይ መመስረቱ ያስከተለው መዘዝ መሆኑን ስለተገነዘብን ይህንን ነገር ካሁኑ እንግዲህ በሚሊዮን የሚቆጠር ህዝብ ተፈናቅሏል፣ ከመኖሪያው ተሰዷል፣ በብዙ የሚቆጠሩ ሰዎች ተገለዋል እና የሞቱትን ቁጥር ሚሊዮን እስኪ ሞላ መጠበቅ አለብን ወይ በአንዳንድ ሀገሮች እንደደረሰው እና ይህን ነገር ችግሩን ህዝቡ ያውቀዋል። ግን የመፍትሄ ሀሳቦች ማመንጨትና ህዝቡ ነቅቶ ይህንን እንዲከታተለው መቀስቀስ ለፖለቲካ ድርጅቶች ብቻ መተው የሌለበት ጉዳይ ስለሆነ እኛም በዚህ ጉዳይ ላይ ህዝቡ እንዲያስብበት ለኢትዮጵያ ህዝብ ጥሪ ማድረግ ያስፈልጋል በሚል ጠበብ ባለመልኩ ቢያንስ የፖለቲካ ድርጅቶች ለስልጣን የሚወዳደሩ አካሎች በዘውግ ላይ እንዳይመሰረቱ ቢደረግ በአንዳንድ ሀገሮች እንደተደረገው ችግሩን ለመቅረፍ ይረዳ ይሆናል በሚል በዚህ ላይ ያተኮረ ዘመቻ ነው የጀመርነው።
ዲያቆን ዮሴፍ የሚያክሉት ነገር ካለ?
በዘር ላይ የተመሰረተ የፖለቲካ አደረጃጀት ጠንቁ በኢትዮጵያ ብቻ የፖለቲካ ሁኔታ ላይ ብቻ ሳይሆን በዓለም ዙሪያ ሌሎችም ሀገሮች ተሞክሮ ብዙ መጽፍት ያተረፈ ጉዳይ በመሆኑ በብዙ ሺህ ሰዎችን ህይወት የቀሰፈ በሌላ በኩል ደግሞ መጠነኛም ጉዳትን ቢያደርስ አካሄዱ ወከፋ መሆኑን ባወቁ አገሮች ያስቆሙበት የቻሉበት ሜካኒዝም 100% በህግ ማስቆም ብቻ አማራጭ ስለሆነባቸው ይሄ ነገር በህግ መንግስታቸው ተደንግጎ በአገር ውስጥ እንዲህ አይነት ሁኔታ የፖለቲካ አደረጃጀት እንዳይሆን ከልክለዋል። በሌሎች አገሮች ደግሞ ህግ አውጥተው አግደውታል። እና ይሄ ሜካኒዝም ለኢትዮጵያም በተለይ የመደመር ጥሪ በመጣበት ጊዜ ይሄ በዘር የመደራጀትና አንዱ ባንዱ ላይ ያነጻጸረ የመፈታተን የመፎካከር እና ጥላቻን የሚያስመጣ የፖለቲካ ባህሪና አደረጃጀት ከዲሞክራሲና ከነጻነት ጋር ሊጣጣም ሊደመር የማይችል መሆኑን ስላወቅን አቶ በትሩም እንዳነሱት ከአንድ አመት በፊት ነው ይሄንን ነገር ያነሳ ነው። እና በዚህ ጥሪ ደግሞ ይሄ ዋናው ጉዳይ በውጭ ያለነው ሰዎች ፍርተነው ምንጨርሰው ሳይሆን የኢትዮጵያ ህዝብ ራሱ ባለቤት ሆኖበት የሚጠይቀው ጉዳይ አድርገን ወጥተናል። እና ትንሽ ተስፋ ያለው ፍንጭ በየአካባቢው እያየን ያለነው እና በዛ ደረጃ ነን ያለነው።
ይህንን ሀገሪቱ ወደ 30 አመታት ለተጠጋ ጊዜ እያራመደች ያለችውን በህገ መንግስቷን ተቀርጾ ህግ የሆነና እየተዳደረች ያለችበትን አደረጃጀት ለማስለወጥ መታገል አንዳች የተደራጀና የተቀናጀ አያያዝን ተከታታይነት ያለውንም ስራ የሚጠይቅ ነው የሚሆነው። በተለይ ተገዳዳሪና ተነጻጻሪም ግፊት ባለበት የፖለቲካ ሁኔታ ውስጥ ለመሆኑ እና አቶ በትሩና እና ዲያቆን ዮሴፍ ሐሳባቸውን ያራመዱ ያሉት በተናጠል ነው ወይስ በማህበር በፓርቲም ይሁን በግንባር ደረጃ በተያዘ መንገድ? ዲያቆን ዮሴፍ ይጀምሩ።
እንግዲህ ግንባር የሚለውን ነገር ዲፋይን ማድረግ ሊያስቸግር ይችላል። ግን ቀደም ሲል በተለይ ከኛም ጋር ከኢትዮጵያን አሜሪካን ሲቪክ ካውንስል ጋር የዚህን በአሜሪካን ኮንግሬስ ውስጥ የምናደርገውን የነበረውን እንቅስቃሴ በሰሜን አሜሪካ በሁሉም ስቴቶች ውስጥ ለመሳተፍ እንድንበቃ ከኢትዮጵያን አድቮኬሲ ኔትወርክ ጋር አብረን ስንሰራ ቆይተናል። ይህ አካል አሁንም በዚህ ትግል ውስጥም ዋና ተሳታፊ ነው። አቶ በትሩ የሚመሩትም የትብብር ማህበር ቁጥሩ በዛ ያለ የሲቪክ ኦርጋኒዜሽን በውስጡ ያካተተ ነው። ይህም አካል ከዚሁ ትግል ውስጥ ተደምረዋል። በተጨማሪም ዋሽንግተን ዲሲ ያለው የዲሲ ግብረ ኃይል በዚህ ጉዳይ ላይ ተሳታፊ ነው። ሌላም ተንሰዬ በኦንላይን ስርጭት ላይ ዓለም አቀፉን የሚያስተባብር ኃይል አለበት። ዋናው ግን ኢትዮጵያ ውስጥ በተለያዩ ቦታዎች እንቅስቃሴ የጀመሩ ኃይሎች አሉ። አብዛኛው ሶሻል ሚዲያ ላይ የተመሰረተ ነው። እነዚህ ግሩፖች በተለይ ትልቁ አቶ ማመኔ የሚባሉ ግለሰብ የተጀመረ ነው። በባህር ዳር ውስጥ ወደ 60,000 ተከታይ ያለው ሶሻል ሚዲያ ነው። በሌሎችም ቦታዎች እንደውም የኢትዮጵያ ቄሮ የሚባሉ ግሩፖችም ባለፈው 15 ቀን እንደዚሁ ይህንን ትግል ተባባሪ ሆነው ተነስተዋል። በተለያዩ ክልሎች ይህንን ጉዳይ የህዝብ ባለቤትነት እንዲኖረው ኔትወርክ ተፈጥሮ ግራስሩት የሆነ እንቅስቃሴ እንዲሆን ባለቤትነቱ የኢትዮጵያ ህዝብ እንደመሆኑ መጠን ይሄ ጥሪ ወደ ሬፈረንደም ውስጥም የሚያስገባን ከሆነ ከዛ መነሳት ስላለበት ህዝብ እንዲገባበት የሚያደርገውን ትኩረት ይዘን በዛ መሰረት ነው አሁን እየተነቃነቅን ያለ ነው።
አቶ በትሩ የሚያክሉት ነገር ካለ?
ዋናው ሰፋ ያለው እንቅስቃሴ እስካሁን የሚካሄደው በዚህ በማህበራዊ ሚዲያው ላይ ነው እና ብዙ ወጣቶች እየተሳተፉበት ነው። እኔ እንደው በጣም ላሰምርበት የምፈልገው ይህንን የሚያስተባብሩት አካላት የፖለቲካ ወገኝተኝነት የሌላቸው የሲቪክ ስብስቦች መሆናቸው መታወቅ አለበት። ከማንም የፖለቲካ ድርጅት ወይንም ፕሮግራም ጋር ቁርኝት የሌላቸው ገለልተኛ የሆኑ እና ኢትዮጵያ እንደ ሀገር መቀጠል አለባት የሚለው አላማ ነው በእውነቱ ያሰባሰበ እና የዜጎቿ ደግሞ ሁለንተናዊ መብት መከበር አለበት የሚለው በእነኚህ ሁለት ጉዳዮች ላይ ነው ተስማምተን በአንድ ላይ ይህንን እንቅስቃሴ የምናካሂደው። ጥሪውም ለሁሉም ባለድርሻዎች ነው። ምክንያቱም ይሄ በአንድ ጊዜ ወይንም በአንድ ዘመቻ መፍትሄ ያገኛል ተብሎ የሚታሰብ ነገር አይደለም። ሀገራችን ችግር በጣም የተወሳሰበ ነው። ብዙ አካላትን የሚመለከት ነው። ሁሉም ደግሞ ድርሻ አለው እና መቼ እንዴት ይሄ ይከናወናል በሚለው ላይ ሁሉም ባለድርሻ አካላት አስተዋጽኦ ሊያደርጉበት ይገባል። እኛ ጉዳዩ ትኩረት አግኝቶ በህዝብ ዘንድ መወያያ እንዲሆን ሁሉም በየሚመለከተው አንጻር እንዲህ ቢሆን ይሻላል ብሎ ሐሳብ እንዲያመነጭ ያንን ደግሞ ህዝቡ ተገንዝቦ ወደሚበጀው አቅጣጫ እንዲሄድ ግፊት ማድረግ ማበረታታት መቀስቀስ ነው የኛ ተግባር እንጂ እንዲህ ይሁን ብለን አንድ አጀንዳ ይዘን ለዛ ጉዳይ ብቻ መንቀሳቀስ አይደለም። በዚህም ምክንያት ጥሪያችን ሁሉንም ያካተተ ነው። ብዙ ደግሞ አጋጣሚዎች አሉ። ይሄ ሊሳካ የሚችል ባሁን ዲያቆን ዮሴፍ ሬፈረንደም የሚል ነገር ተቆም አድርጓል። ይሄ እንግዲህ አንዱ መንገድ ነው። ከዛም በተለየ መልኩ አሁን የፖለቲካ ድርጅቶች ኢትዮጵያ ውስጥ 109 ይደረሱ ተብሎ መሰባሰብ አለባችሁ እየተባሉ ስለሆነ እየተገናኙ የሆነ ስብስብ ግንባር ለመፍጠር ሙከራ ያደረጉ ነው። ይሄንን ሲያረጉ አሁንኛ ዘመቻ የከፈትንበትን ጉዳይ ታሳቢ አድርገው ራሳቸውን በአዲስ መልክ ሲያደራጁ ያንን ግንዛቤ ውስጥ አስገብተው እንዲያረጉ ቅስቀሳ ማድረጋችን አንድ መልእክት ያስተላልፍላቸዋል ብለን ተስፋ እናደርጋለን። ከዛ ደግሞ ባለፈው ወደ ምርጫም ከሄዱ ምርጫው በሚደረግበት ጊዜ ይሄ ሐሳብ በኢትዮጵያ ሕዝብ ዘንድ ከሰረጸ ሰው ድምጹን በሚሰጥበት ጊዜ ለምን ይህን ችግር ለመቅረፍ የሚያስችለው የትኛው አካሄድ ነው በሚለውም ላይ ተጽዕኖ ሊያሳድር ስለሚችል ይሄ በሕዝቡ ዘንድ ሊታወቅ ማድረጉ ነው። ወደ ህገ መንግስት ማሻሻል ደግሞ ከተሄደ ድሉ ተገኝቶ እዛም ላይ ሲነሳ ይሄ በዘውግ የመደራጀቱ የፖለቲካ ድርጅት በዘውግ መደራጀት ያስከተለብን ጠንቅ ምን ያህል እንደሆነ ህዝቡ ተገንዝቦት ያ ውይይት ውስጥ እንዲካተት ማድረጉ ነው። እንግዲህ አሁን በሚሊዮን የሚቆጠር ሰው ከቤቱ ተፈናቅሏል። በሚሊዮን የሚቆጠር ስኪሞት መጠበቅ አለበት። ከዚህ የባሰ ነገር የለምና በተለያየ ደረጃ በተገኘው አጋጣሚ ሁሉ ይሄ ነገር ታውቆ ኢትዮጵያን ከዚህ አደጋ መታደግ የሚቻልበት መንገድ ሁሉም እንዲያስብበት ግፊት ለማድረግ ነው የምንፈልገው።
ይህ እንቅስቃሴ እንዲህ እየተሰባሰበ ጥረትና ትግሉን ከጀመረ በዶክተር አብይ አህመድና ጓዶቻቸው የሚመራው የለውጥ ኃይል ኢትዮጵያን እንደ ሀገር የኢትዮጵያዊነትንም ስሜት እንደ ዜግነት ክብር አጉልቶ ከያዘና የፖለቲካ የበላይነቱንም ተቆናጥጦ ስልጣን ከተቆጣጠረ አንስቶ ያለውን ያህል ጊዜ ቆይቷል። ለመሆኑ ምን የሚታይ ስራ አከናውነዋል?
የዛሬ አመት በዚህ ወቅት ይሆናል እዚህ ደንቨር ኮሎራዶ መደመር በሚለው ፌስቲቫል አዘጋጅተን እኛም ተደምረናል የሚል ብዙ ሺህ ህዝብ ወጣበት ቦታ ላይ ይህንን ሐሳብ መንደርደሪያ አድርገን አቅርበን ነበረ። እና ያቀረብንበትን ምክንያት ምንድን ነው? ትክክለኛ የሆነ መደመር እንዲመጣ በኢትዮጵያ ውስጥ ተስፋ የምናደርገው ነገር ነጻነትን፣ እኩልነትን፣ የሁሉም ህብረተሰብ መብት የሚጠበቅበትን ከዛም አልፎ ተርፎ 27 ዓመት ሙሉ በዚህ ሁኔታ ላይ የተደገሰብን ከፍተኛ እንቅፋት በቀላሉ ሊቀርፍ የማይችል ይሄም ደግሞ ዝም ብሎ ከተተወ ሰብአዊ መብትንና ይሄ ለውጥ ያመጣውን ተስፋ የሚያጨልፍ ነገር ሆኖ ስላየ ነው። እውነተኛ መደመር የሚመጣው ይሄ በዘር የተመሰረተ የፖለቲካ አደረጃጀት በህግ ሲወገድ ነው ብለን የፖለቲካ ፕሮግራም አምጥተን አቅርበን ነበር ለህዝቡ። በዛን ሰዓት ብዙ መደነጋገር ስለነበረ ጊዜ የሚወስድ ነገር መሆኑን አውቀን ለጊዜው ይህንን ነገር አቆየ ነው። መልካም ራሱ መልስ እየያዘ መጣልን። ምን ማለቴ ነው? በዛ 3 ሚሊዮን የኢትዮጵያ ህዝብ በገዛ ሀገሩ ስደተኛ ሆኖ ተፈናቅሎ ባለበት በየቀኑ ሰዎች እየተገደሉ መነቃነቅ የማይችሉበት ሰርተው ቤት መግባት የማይችሉበት ሁኔታ በሚከሰትበት ጊዜ ነገሩን ተከትሎ በሚጠናበት በሚታይበት ሪፖርት በሚደረግበት ጊዜ ሙሉ በሙሉ ጠንቁ በዚህ በዘር በተደራጀ የፖለቲካ አደረጃጀትና ይሄ ክልልም በሚባለው በአጠቃላይ በኢትዮጵያ ውስጥ ያለው አሁን የሰፈነው የኤትኒክ ፌዴራሊዝም እንደሆነ ዋና ምክንያቱ ራሱ መልስ እንዲሰጥ አድርጎታል ለዚህ ጉዳይ። እና በመጨረሻ ላይ ይህንን ነገር ትክክለኛ ሶሉሽን ሊያመጣ ይችላል ሀገራችን መነጋገሪያ ይሁን ከዚህ ውጭ ሌላ መፍትሄ አለ ሌሎችም ሀገሮች ተመክሮ እነሱ ካስገኙት ሌላም ሊገኝ የሚችል መፍትሄ አለ ተብሎ ቢባል መስማት እንፈልጋለን ያ መፍትሄ ምን እንደሆነ። እኛ አሁን ባለን ተጨባጭ ሁኔታ ግን ተጠያቂው ዋነኛው ጠንቅ በዚህ ጉዳይ ላይ የኢትዮጵያ የፈጠረችው ሌላ ዓለም ህዝብ የማይጠቀምበት ስርዓት በመሆኑ ይሄ በህግ ይታገድ በሚል ነው። እና እግር መንገዳችንን ማንሳት የሚገባን ነገር ምንድን ነው? ይህ ማለት ኢትዮጵያ ከ80 በላይ ያሉ የተለያዩ ብሔሮች ያሏት ሀገር እንደመሆኗ ይህን ሁሉ የተለያየ የብሔር ይዘትና ታሪክ እንርሳው፣ ጨፍልቀን አንድ እናድርገው የማለት ሳይሆን እንደውም በእነዚህ የተለያዩ ብሔሮች ያሉ ቋንቋ፣ ባህል፣ ታሪክ የተለያዩ የኑሮ አያያዝ ሁሉ መብልጸግ እንዳለባቸው የሚቋቋሙም ሲቪክ ማህበሮች ይህንን ከፍ አድርገው ስራዬ ብለው ቢይዙ ለኢትዮጵያ ትልቅ አስተዋጽኦና ውበቷ እንደሆነ እኛም ብንሆን የምናምንበት ነገር ነው። ይህንን ይዞ ግን ወደ ፖለቲካ ስልጣን ፍለጋ መሄድ አሁን ኢትዮጵያ የገባችበትን ጠንቅ የበለጠ ማጠናከር ስለሚሆን ኢትዮጵያ ውስጥ ለውጥ ያስፈልጋል ብለን ካመን አሁን ያሉት ችግሮች ሁሉ የመጣባቸው ጠንቅ በዚህ የተነሳ መሆኑን ካረጋገጥን ለዚህ መፍትሄ የሚሆነው ሌሎች ሀገሮች ኢቭን አፍሪካ ውስጥ ያሉ ጎረቤት ሀገራት እንደ ኬንያ እንደ ሩዋንዳ አይነቶቹ በህግ ያገዱት ነገር ስለሆነ ይህም ደግሞ በስራ ላይ ከዋለ በኋላ ዘላቂ መፍትሄ ለእነዚህ ሀገሮች ያበረከተ በመሆኑ ይህንን ጉዳይ ቅድሚያ ተሰጥቶት ጊዜ የማይሰጥ ነገር በመሆኑ አትሊስት ለውይይት ይቅርብ ብለን እኛም ቢቸግረን አሁን ሰላማዊ ሰልፍ ለመውጣትም የተገደድንበት ኢትዮጵያን ኤምባሲ ገብተን ከክቡር አምባሳደሩ ጋር መልካም ውይይት አድርገን ባለፈው ሳምንት በይፋ አቅርበናል ለጠቅላይ ሚኒስትሩ ይህንን ጉዳይ ትኩረት እንዲደረግበት እሳቸውም ቃል ገብተውልናል ለማድረስና ይህንን ነው እየሰራን ያለ ነው።
አቶ በትሩ ገብረ እግዚአብሔርም ተጨማሪ አላቸው። በህግ ይታገድ ሲባልስ ምን ማለት ይሆን? በዜጎች መካከል አጠቃላይ መግባባትና የጋራ አቋም ካልተያዘበት እንዲያው ሁከት ግጭቶችና ወንጀልን ማብዛትስ አይሆንም? ተቃራኒ ሐሳብ ካላቸው ጋርስ ተገናኝተው ተወያይተው ይሆን ይመልሳሉ? ያንን ተገዳዳሪ ሐሳብ ያላቸውን ምሁራንና ተሟጋቾችንም ሐሳቦች እኛም ጋብዘን እናሰማቸዋለን። ይቀጥላል። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ማግኘት ይቻላል። የእናቶች ቀንና የዕለቱ ታሪኮች ከተለምዶ ወጣ ባለመልኩ በመጠሪያ ስሞቻቸው ላይ የእናቶቻቸውን ስሞች የሚያካትቱ ኢትዮጵያውያን እየተበራከቱ ነው። ዛሬ እየተከበረ ያለውን የእናቶች ቀን ምክንያት በማድረግ ሀብታሙ ስዩም የእናቶቻቸውን ስሞች ለየት ባለመልክ በሙሉ ስሞቻቸው ውስጥ ካካተቱ ሶስት ታዋቂ የኪነ ጥበብ ሰዎች ጋር ቆይታ አድርጓል። ነው ስሟቸው
ድራሲና የባህልና ትውፊት ጉዳዮች ተመራማሪው አንዱ ዓለም አባተ ያጸደ ልጅ ከአባቱ ስም በመቀጠል ያጸደ ልጅ የሚሰኝ እናቱን የሚጠቅስበትን ሀረግ መጠቀም በጀመረበት ሰሞን ነገሮች አልጋ ባልጋ አልነበሩም።
በተለይ በሲሪዝ ላይ መጀመሪያ ክርክር ነበር፣ አንጽፍም ብለው ነበርና ተጠይቄም አለሁ ካልጻፋችሁ ይህንን እኔም ስራዎቼ ይቀራሉ። በተለይ ያኔ ጥናዎቹ አካባቢ ላይ ቲቪ ላይ በጣም ይጽፍ ስለነበረ እኔም ሰው ስለነበረ አይጻፍም ብለው ነበር።
ቀዳሚ ምላሹ ይሄ ቢሆንም ቅሉ አንዱ ዓለም አባተ ያጸደ ልጅ አባቱንና እናቱን በኩል የሚዘክርበትን መጠሪያውን ለመተው ፈቃደኛ አልሆነም። በሱ እምነት መጠሪያው በግልና ሙያዊ ሕይወቱ ትልቅ ሚና ያላቸውን እናቱን የሚዘክርበት መላ ነው።
በሁለት ምክንያት ነው። አንደኛው እኔ ያሳደገችኝ እናቴ በመሆኗ ነው። መምህር ታጸደ በዛብህ ትባላለች። ባቴ በልጅነት ነው የኖረውና እሷ ነች ያሳደገችኝ። ስታሳድገኝ ደግሞ ምንም የጎደለ ነገር ሳይኖር ነው ያሳደገችኝ። በዚህ ምክንያት የእናት ውለቷ ያልተከፈላት ብዙ ውለት አለ። እናት በሞትላዝ አልፎ በጭንቀርሶ ብዙ መውለድ አለ። ከዛ በኋላ ደግሞ የስጋት ይወጣ አሁንም ይቀጥላል። አርባዎችን አጋምሻለሁ። በዚህ ሁሉ ዓመታት አሁንም ለእናቴ ልጅ ነኝ። አሁንም ትሰጋለች። አሁንም በየዕለቱ ውሎዬን መልካም መሆኑን ታረጋግጣለች። እና ከዛ በኋላ ያለው የስጋት ህይወት ሁሉ የእናት። ሁለተኛው ነገር ደግሞ እኔ ስነ ጽሁፍ ሰው የሆንኩት በአጋጣሚ ለዘር ሀረግ የሚመጣ ነገር አለ። በጣም በቅርቦት እንኳን ሳነሳ ይሄ የመጽሐፍ ነገር ደግሞ የመጣው ከቅድመ አያቶቼ በዘር ግንድ በእናት ያልፎ ነው ወደ እኔ የመጣው። ስለዚህ መምጣቱ ብቻ ሳይሆን ለዛሬ ስነ ጽሁፍ ማንነቴ መልካም መንገድ የሆነች ደግሞ እናቴ ናት። ስለዚህ እሷን አለመጥራት ተገቢ ሊሆን አይችልም። እሷን አለማስታወቅ ተገቢ ሊሆን አይችልም።
እሱ ባለው ይታየው የሺ በሙዚቃው ዓለም መልካም ስም እየገነቡ ካሉ ወጣቶች መካከል አንዱ ነው። የሺ የእናቱን ስም ስለ እናትነት ክብርና ፍቅር በስሙ ተርታ እንዲሰለፍ መርጦታል።
የወላጅ እናቴ ስም ነው የሺ። የለችም በሕይወት እና እሱ አባቴ ይጠራል። ከዛ አያቴ ነው ማውቃት እናቴ ነው። አያቴ አላቃቸውም በሕይወት እና
ትንሽ እንኳን አለ አንዴ የሰራችሁ ነገር ትንሽ ካካል ለብደ ያናርለ እንዴ እና መጠሪያ መሆን አለበት ማለት ባታይ እንኳን ሰው ስሙ አይደለ ቆሞ መሄደ ሲያልፍ በኔ ላይ የሷ ነገር ቆሞ እንዲሄድ ነው አሳቡ።
እሱ ባለው ይታየው እሺ። ከመጠሪያው በተጨማሪ በቅርቡ ለአድማጮች ባቀረበው ትርታይ አልበሙ ላይ እናቱንም አባቱንም በኩል የሚዘክር ፎቶ ይናገራል የሚል ሙዚቃን አካቷል። የሙዚቃው ገሚስ ክፍል ስለ ልጆቻቸው ምኞት ብለው ወዛቸውን ስለሚያጡ ጉስቁልናን ስለሚወዳጁ እናቶች ተቃቅሳል።
ከፎቶሽ ላይ ባየው መልክሽ ውበት ጅማሽ ሳት ነግሪ ነገረኝ ምስልሽ ለኔ መኖርሽ ወዝሽን ጨልፈሽ ለኔ መስጠትሽ
ምን በጣም በፊደናትነት ብዙ ይጫፋል እና ይሁን እንትን ላይ ስለ እናት ይሁን ነገር ተናገር ነው መጽሐፍቱ ዘር እናት ይልና መጨረስ እንኳን እንትን ይለዋል ይከብደዋል መጽሐፍና በቃ ነው የሚያሰኝ ነው እንጂ ከዛ የዘለለ ፍቺም አታገኝለትም ማለት መጀመር ነው የምንችለው ስለ እናቶቻችን መጽሐፍም ሆነ ማዘኝም ምንም መጀመር ነው የምትችለው።
ውበትሽን ያጣሽው ማትቶልጂ ነው ላረግሽልኝ ነገር የኔ አቅም አንድ ነው እወድሻለሁ።
አባታዊ መጠሪያ በተንሰራፋበት ዓለም የእናት ስምን ማካተት ከማህበረሰቡ የተቀላቀለ ምላሽ ሊያስከትል ይችላል። እሱ ባለው ከዚህ ጋር በተገናኝ መልካም ምላሾች ይበዙበታል። ከራሱ ስም በመቀጠል በቀጥታ የእናቱን ስም ላካተተው የውዝዋዜ ባለሙያ አብዮት ካሳነሽ ግን የማህበረሰቡ ምላሽ ምንም ቢሆን ምን ለእናቱ ያለውን ፍቅር ለመግለጽ ከመረጠው መንገድ ሊያግደው አይቻለውም።
አንዳንዶቹ የሚናገረው የለም እንዴት በአባት አትጠራም እንዴት ይሄ ህግ አይደለም ይሄ የኔ መብት ነው በእናቴ ስም በመጠራት ኢቭን እንኳን ኃጢአት ተብሎ እንኳን ጋንም የሚያስገባ ከሆነ ብገባ።
የአብዮት ካሳነሽ እናት በህይወት የሉም። በመቶዎች የሚቆጠሩ የሙዚቃ ቪዲዮዎች ላይ ለተሳተፈው አብዮት ግን የእናትነት ስሜትና መልካም ምግባሮች ከሞት አድማስ ወዲያና ወዲህ ተሆኖም ሁሌ ሊዘከር የሚገባ ግዴታ ነው።
በጣም እንቦታት እምትመክረኝ ኤቭሪዴ ለኔ የሆነችኝ እናቴ ሲያንስራት ለሌላም ከሌላው በቃ እስከ ሀቴ ሁሉ አብዮት ካሳንሽ ካሳንሽ ብትባል ሁሉ ደስ የሚለኝ መብራንን ነው የምሬ በጣም እንቦታት እናቴ። ሰዎች እንደዚህ ይላሉ እኔ ምንም አይመስለኝ ደስታዬ አብዮት ካሳንሽ ተብሎ ሲጠራ ያለኝ ፊሊንግ ደስታዬ ምን ብዬ ነበር በጣም ደስተኛ የሚቃወማለ የሚቃወመው ልቦና ይስጠው ይህን የሚደግፈው ደግሞ በቃ ከባድ ነው። እናት መግለጽ እናት ማለት እስከ ስሙ ራሱ እንኳን እናት በቃ ሁሉ ነገር ነች። ሁሉ በህይወት በትዳር በምትሰራው ስራ በምትደሰተው በምትቀባው ያ ሁሉ ነች። በጠቅላይ ነች ዋና ነች።
አንዱ አለም አባተ ያጸደ ልጅ በአመታት ውስጥ የእናታቸውን ስም ለመጠሪያነት የሚጠቀሙ ሰዎችን የተመለከቱ ጥናቶችን ሲያከናውን ነበረ። በሱ አቆጣጠር ከ270 በላይ ሰዎች የእናታቸውን ስም በመጠሪያነት ማካተታቸውን አጢኗል። ከሱ በፊትና በኋላ የመጡ ታዋቂ ሰዎችን ላብነት ይጠቅሳል።
ለምሳሌ ፈቃደ አዘዘ ሰላም መሃል ያስገባል። ዶክተር ፈቃደ አዘዘ ለምሳሌ እኔና ዶክተር ፈቃደ አዘዘ አውርተን እናቃለን ገና እኔ ባህር ዳር እያለሁ። ለምሳሌ ሰለሞን ሙሉ ታፈተ ይባል ሙሉ የእናቱ ስም ነው አሉ። እኔም በኋላ ነው የማውቀው፣ ግን እሱ ሙሉን መሃል ያስገባል። አለልኝ መኳንም ጽጌ ይላል። አሁን ጽጌ ወንድሜ ሴት መጠሪያ ነው፣ ግን አለልኝም በፊት እናቱን በቅንፍ አድርጎ ጽጌ ይላል። እኔ ስመጣ ግን ወደ ሚዲያው ስመጣ ልጅ የሚለውን ጨምሬ ነበር። በትክክል ግልጽ ብሎ እናትነት እንዲከበር አንዷለም አባተ የአጸደ ልጅ የሚለውን ነገር ይዤ መጣሁ። ከዛ በኋላ እንግዲህ የአልማዝ ልጅ አለ፣ አሁን ያረጋሽ ልጅ አለ። አዋብ ማለት ዋሲም በላይ ያረጋሽ ልጅ ነው። አሁን እሱ አዋብ እንነበር ብሎኛል። አዋብ ማለት አረጋሽ ዋሲም በላይ እንደማለት። ብዙ ናቸው ያስቴር ልጅ። እኔ ማቀው አንድ አራት አሉ ያስቴር ልጅ። ገረም እንደምሳሌ አለ። ትግስት ማሙ የብርሃኔ ልጅ አለች። የአልማዝ ልጅ አለ።
ለእናቴ ክብር ሰጠው ማለት አባቴን ጠላሁ ማለት አይደለም ሲል የሚያስገነዝበው አንዷለም በእናት ብቻ አድገው ዓለምን የለወጡ ታዋቂ ሰዎችን ነባር የጥንትና የሀገር ውስጥ እናትን አካታች የስያሜ ባህሎችን ለማሳያነት ይጠቃቅሳል። በአንጻሩ ከአንድ ልጅ መጠሪያ ጋር የእናት ስም የሚካተትበት አሰራር አለመበጀቱ አመክንዮ እንደሚያንስ ይሟገታል። የሁለት ልጆች አባት ሆነው ደራሲና የባህልና ትውፊት ተመራማሪ አንዷለም አባተ ያጸደ ልጅ ልጆቹ ፈለጉን እንዲከተሉ ይፈልግ እንደው ጠይቀው ነበር።
በጋጣሚ እየሰለው እስኪ ልጅ ምን ነገር ከቻለች 4 አመት ልጅናት ትንሽ ነገራቸው አለ።
አመሰግናለሁ በጣም
ተገናለ ብለሻል። ምንድነው የነጽ ልጅ በሉት አቻለሁ እናታቸውን አሉ። ዞሮ ዞሮ ሲያድጉ ሞተር ሲሽ ነበር ታይነስ ይሆናል።
ወይዘሮ ኢትዮጵያ ባለፈው ሳምንት ቅዳሜ ላስ ቬጋስ ውስጥ በተካሄደው የቁንጅና ውድድር ላይ ወይዘሪቶች ሳይሆኑ ወይዘሮዎች ተሳትፈውበታል። የሁለት ልጆች እናት የሆነችው ወይዘሮ ፈቲያ መሐመድ ኢትዮጵያን ወክላ በመድረኩ ላይ ተሳትፋለች። በማህበረሰብ አገልግሎት ዘርፍም እውቅና አግኝታለች። ወደ ኢትዮጵያ ከመመለሷ አስቀድማም ዋሽንግተን ዲሲ በሚገኘው ስቱዲዮአችን ጎራ ብላ ነበር። ስለ ውድድሩ ያላትን ሁሉ አካፍላናለች። ከጽዮን ግርማ ጋር ነበር የተጫዋወቱት።
ፈቲያ መሐመድ እባላለሁኝ። ተወልጄ ያደኩት በድሬዳዋ ከተማ ነው። ሰባ ከመጣሁ በኋላ በፋሽንና በሞዴሊንግ ኢንዱስትሪ ውስጥ ተሰማራሁኝ። እንግዲህ ላለፉት 10 ዓመታት በዚህ ሙያ ውስጥ ነበርኩኝ። አሁን ደግሞ አገሬን ወክዬ የዚህ የቢዩቲ ፔጀንቶችን ተቀላቀይ። ብዙ ጊዜ የተለያዩ ሀገራት በመሄድ ለቁንጅና ውድድር የኢትዮጵያን ባህል አልባሳት ሳስተዋወቅ ቆይቻለሁኝ። አሁን ደግሞ በአይነቱ ለመጀመሪያ ጊዜ እኛ ኢትዮጵያን ተካፍለን አናውቅም። የእናቶች በሞዴሊንግ ኢንዱስትሪ ውስጥ በሩናቶች አሁንም ያሉ ራሳቸውን ጠብቀው ባዳቸውን ጠብቀው ስቲል ማህበራዊ ኑሯቸው ላይም አክቲቭ የሆኑ ሴቶችን የሚያሳትፍና ስራቸው ላይም ያሉ ሴቶችን የሚያሳትፍ ውድድር ነው። እዛ ውድድር ላይ ከዚህ በፊት በማሌዥያ ላይ ተካፍዬ ነበር። እዛ ኮንቲኔንታል አሸናፊ ሆኜ ነው የመጣሁት። ቡልጋሪያም ላይ ሁለተኛ ወጥቼ ነው የመጣሁት። አሁን ደግሞ ምስስ ወርልድ ላይ እዚህ አሜሪካ ቬጋስ ላይ ኔቫዳ ላይ ነበር የተካሄደው ለመጀመሪያ ጊዜ የእናቶች የቁንጅና ውድድር የጀመረው ሚስስ ወርልድ ነው። ሚስስ አሜሪካ ያዘጋጁ የነበሩት አዘጋጆች ናቸው ይህንን ማዘጋጀት የጀመሩት። ከ80 በላይ የሚሆኑ ሀገራት ጋር አብረው ይሰራሉ። የተለያየ ሀገር ነው ውድድሩ የሚካሄደው። ዘንድሮ አሜሪካን ሀገር ነው የተካሄደው። እዛ ውድድር ላይ ከተለያየ ሀገር የመጡ 35 ተወዳዳሪዎች ነበሩ ኢትዮጵያን ጨምሮ። እዛ ላይ ለመካፈሌ እጅግ በጣም ደስተኛ ነኝ። ሀገሬን ወክዬ ስለ ሀገሬ መናገር በመቻሌ፣ ሀገሬን ባለኝ አቅም ማሳወቅ በመቻሌ፣ ላለው ሚዲያ፣ ላለው ማህበረሰብ፣ ላለው ኦዲንስ ፕሮሞት ማድረግ መቻሌ ጥሩ ነገር ነው። ጥሩ መድረክም ስለሆነ ያ ደስ ይለኛል።
ወይዘሮ ፈቲያ ከዚህ ቀደም ማሌዥያ ኳላላምፑር በተካሄደ የወይዘሮ ቱሪዝም ንግስት ውድድር ላይም ተካፍላ የወይዘሮ አፍሪካ ንግስት ማዕረግን ተጎናጽፋለች። በዩናይትድ ስቴትስዋ ላስ ቬጋስ ከተማ በተካሄደው ውድድር ደግሞ የማህበረሰብ አገልግሎት ማዕረግ አግኝታለች።
ሌላው ስፔሻል አዋርድ አግኝቻለሁ። በሚስስ ወርልድ ታሪክ ውስጥ ፐብሊክ ሰርቪስ አዋርድ ለመጀመሪያ ጊዜ ነው የተካሄደው። ያንን አዋርድ ኢትዮጵያ አሸንፋለች። ያ ደግሞ ደስ ይላል። እንደሚያደርገው ጋዜጠኛ በጣም ሲያወራ ነበር ስለኔ። ደግሞ ኢትዮጵያ ውስጥ አሸንፈን ከተመለስን በኋላ የጉድዊል አምባሳደርነታችንን ኤክስፖዘራችንን አንሰራበትም አናወጣውም እና ከዚህ በፊት በማሌዥያ እና በቡልጋሪያ ባገኘኋቸው ሽልማቶች ከተመለስኩ በኋላ 2018 ማለት ነው ላለፉት 6 ወራት የሰራኋቸውን እንቅስቃሴ አስመልክቶ እንዲሁም 50% ደግሞ ኢንተርናልትን ይታይ ነበረ። ወደ 7 የሚጠጉ ዳኞች ይኖራሉ። 50%ቱን የሚይዘው እነዛ ዳኞች የሚጠየቁሽ ፐርሰናል ጥያቄዎች ናቸው። አንድ በአንድ ነው የምንገባው። አንዱን ስጨርሽ ወደ አንደኛው፣ አንዱን ስጨርሽ ወደ አንደኛው። ዳኝነቱም ላይቭ ነው የሚተላለፈው።
ባለፈው አመት ቡልጋሪያ ውስጥ በተካሄደው ወይዘሮ ፕላኔት ውድድር ላይም ሁለተኛ ሆና እውቅናን አግኝታለች። በዘንድሮው የማህበረሰብ አገልግሎት እውቅናዋ ምን በጎ ነገር አከናውናበት ይሆን? ወይዘሮ ፈቲያ መሐመድ፣
ወጣት ሴቶች ሙያውን አውቀውት ተገንዝበውት ወደ ሙያ እንዲገቡ ጥረት እያደረግን ነው። እነሱም በማህበር አቋቁመን ሴቶችን ሞዴሊንግ ኢንዱስትሪ አሶሲሽን አቋቁመን ሞዴሊንግ ኢንዱስትሪ ከተሰራበት ትልቅ መድረክ መሆኑን ለማሳየት ጥረት እያደረግን ነው። ሌላው ደግሞ ምንድን ነው፣ አሁን በቅርቡ እንደውም ከዚህ ከኢጋድ እና ከባህልና ቱሪዝም ጋር ወደ 30 የሚጠጉ የሱዳን ሴቶች መጥተው ነበረ የፒስ ፕራክቲስ ለማለት እዛ ላይ ተሳታፊ ነበርኩኝና የስንቄ ማህበረሰብ እንዴት እናቶቻችን እንዴት ጎሳና ጎሳ በሚጋጭበት ሰዓት እንዴት ሰላምን እርቅን እንደሚያወርዱ የሚያሳይ አንድ ወጣ ብሎ ያለ ባህል ስለሆነ እሱም ባህል የባህልና ቱሪዝም መርጦ እዛ አካባቢ ለሱዳን እናቶቻችን የማሳየቱ ስራ ላይ ተሳትፎ ነበረ። ውጤታማ ነበር። እነሱም የመጡት ምንድን ነው፣ እኛ አካባቢ ብዙ ጊዜ ዳርፉር አካባቢ ብዙ ጊዜ ጸብ አለ እና አይበርድም ጸባችን፣ እናንተ ጋር ግን ትጣላላችሁ፣ ምን ወደው ተታረቃላችሁ እስቲ ያላችሁን ይሄ ስፒስ ፕራክቲስ የምታረጉበትን ወይ ከእናንተ
ሰላምን
ተመጣጣኝ መንገድ ማየት ኤክስፒሪንስ ሼር ለማድረግ እንፈልጋለን ወይንም ድልውጥ ማድረግ እንፈልጋለን ብለው መጡ። እሺ አለን ይዘናቸው ሄደን በጣም ደስ ብሏቸው በቦታው ተገኝተን በጣም እንጀርቆ ሌሎችንም ልማታይ ነገሮችንም ያፍነነሱ በማሳየት እናቶቻችን ለምሳሌ አበባ ፋርም ላይ ብንሄድ በአብዛኛው 80% እናቶች ናቸው ዛ ላይ የሚሰሩትና እሱን ጎብኝተው የተመለሱትና እንዲህ እንደነት ስራዎች ላይ ሌሎች ደግሞ እንዲሁም አማራም ክልል ኦሮሚያም ክልል እንዲሁም በድሬዳዋም በመገኘት ወጣቶች በተገኙበት እነሱን የማነቃቃት እንዴት መለወጥ እንደሚቻል ተስፋ ካልተቆረጠ አንድ ሰው ተስፋ ካለው ጥሩ ራዕይ ካለው መልካም በጎ ኢነርጂ ካለው የሚፈልግበት ቦታ መድረስ እንደሚቻል ሁሉ መለወጥ እንደ የማይቻል ነገር እንደሌለ እሱንና የኔን ህይወት ተመክሮ የንዶ ተመክሮ እንዴት እዚህ እንደደረስኩኝ ከየት ተነስቼ እዚህ እንደመጣሁ ያለኝን ኤክስፒሪንስ ሼር አድርጋቸዋለሁ በማገኛቸው ሰዓት።
ወይዘሮ ፈቲያ ቁንጅና ወጣትነት ብቻ አይደለም ቁንጅና እናትነትም ጭምር ነው ትላለች። በዚህ በእናቶች ቀን
እኛ የሚመስለን እኛ ወጣት እናቶች የሚመስለን ወጣቶች ብቻ ሳይሆንላችንም የሚመስለን ቁንጅና በጣም በወጣትነት እድሜ 10ዎች ውስጥ ከጋብቻ በፊት ከወሊድ በፊት ይመስላልና ያ አለመሆኑን ማሳያ ነው ሴቶቻችን ማነቃቂያም ነውና ይሄ ሌላው ከቱሪዝም ከባህል ይሄ ከተፈጥሮን ያለንን ተፈጥሮ ያለንን ሀብት ከማሳወቅ ባሻገር ሴቶቻችንን የሚያነቃቃ እናቶቻችንን የሚያበረታታ አራያ የሚያደርግና መውለድንም ማግባትንም አፕሪሼት የሚያደርግ ስለሆነ ገና አልተጀመረም እንግዲህ ከዚህ በኋላ ነው እንግዲህ ዘኔ እየተጀመረው ከዚህ በኋላ ያሉት ሴትነስ እናፈቻችን እንግዲህ እንትን ይላሉ።
አድማጮች ዌብሳይታችንና ፌስቡክ ገጻችንን ብትጎበኙ የወይዘሮ ፈቲያን አስተያየት በምስል ታገኙታላችሁ። አመሰግናለሁ ወይዘሮ ፈቲያ መሐመድንም ባልደረባዬን ሲሆን ግርማንም። እጅግ የተወደዳችሁ የእንጀራ እናቶች ባትወልዱም እናቶች ፍቅራችሁ የሞቀ አሳዳጊዎችና ተንከባክባችሁ ለቁም ነገር አድራሾች እንኳን አደረሳችሁ። ተከታዩ የእንጀራ እናትና የእንጀራ ልጅ ታሪክ ነው ከተባለ የእንጀራ እናቶችም እኮ ሊታወሱ ይገባል ትለናለች የባህር ዳሯ ሪፖርተራችን አስቴር ምስጋናው። ወደ እርሷ ልምራችሁ።
ራኦል ጎንፋ ባላለሁኝ እንጀራናት መጥፎ እንደሆኑ ነው ባላቸው ልጅ በጣም እንደሚበድሏቸው ነው ምን ሰማው። ግን ሁሉም እንደዛ ማለት ደሞ አይደለም።
በእኛ ማህበረሰብ እንጀራናት እንጀራባት ሲባል ያው ከእናት ከወላጅ ያነሰ መተንከባከብ ተደርጎ ነው የሚወሰደውና በብዙም ስናይ ደግሞ እንደው ዘፈናችንም እኮ አለ ቆጠኛ ደች እንጀራናቴ ነጻነትን የምትሰጥ እናት ነች። እንጀራናት ደሞ ሲሆን ቁጥጥሩ የሚበዛ የሚደረጉ ነገሮች አሁን እንደ ልጅ ሊደረግልሽ የሚገ ባውን እናት እንደምታደርገው ተንሰፍስፋ ወይንም ደግሞ ቋጥራም ደብቃም እንደምታደርግልሽ ሁሉ የእንጀራ እናት ያንን አታደርግም። በተለይ ደግሞ ልጆች ሲኖራት ወይም ልጅ ሲኖራት ለልጇ የማድላት ነገር ይኖራል እንደዚህ አይነት ነገርና እንጀራ እናት የተሰጣት ስም መጥፎ ነው። በቃ እንደበዳይ ፍቅር እንደማትሰጥ ተደርጎ ነው። እነሱም ደግሞ አንዳንድ ጊዜ ታያለሽ። ግን በጣም ደግሞ ደግና አሮሆችም ደግሞ አሉ። እንደውም እንዳደራ ልጅ አድርገው ነው የሚወስዱትና በሰማይ ያስጠይቀኛል በጣም የሚያከብሩ። በአብዛኛው ግን ምንም ዝም ብዬ ነው እንጀራናት ብለሽ ስትይ የሚመጣልኝ ክፉ ሴት ልጅ።
ወይዘሮ ፀሐይ አብዲ ይባላሉ። የባህር ዳር ከተማ 03 ቀበሌ ነዋሪ ናቸው። ወይዘሮ ፀሐይ ከ28 ዓመት በፊት ነበር ከአቶ አህመድ መሐመድ ጋር ትዳር የመሰረቱት። አቶ መሐመድ ታዲያ ልጅ የለኝም ብለው ነበር ወይዘሮ ፀሐይን ያገቧቸው። ወይዘሮ ፀሐይ እቤት ሲገቡ ግን 5 ልጆችን ነው ያገኙት። ከአምስቱ ደግሞ መነሳትም መቀመጥም የማይችል ያልጋ ቁራኛ የሆነ አንድ ልጅ አለ። ቤተሰቦቻቸው ትዳሩን ቢቃወሙም ወይዘሮ ፀሐይ ግን ተስማምተው ለመኖር ወሰኑ። የ4 ዓመቱን ህፃንና ያልጋ ቁራኛ የሆነውን የእንጀራ ልጃቸውን መሐመድን ለ28 ዓመታት አስተማሙ።
እንደዚህ ነው ተኝቶ ያገኘሁት። እንደዚህ አድርጌ አሳደኳቸው። በቃ ገለውን ማጥፊያ እንጀራ ማብልቼ ራስን ለጥቼ በቃ ብርጭቆ አድርጌ እጭ ላይ ቁጭ አድርጌ ሲያቅተው ታቅፌ አዳሪ ነው ማወጣው። ሲጫወት ይቆያ ከቤት ያምጥቼትማ ገባዋል።
የንግድ ስራ እየሰሩ ያስተዳድሯቸው የነበሩ ባለቤታቸውም ከ11 ዓመት በፊት በሞት ተለዩዋቸው። ከዚህ በኋላ ኑሮ ፈተና ቢሆንም ያደራ ልጅ ነው በማለት መንከባከባቸውን ይበልጥ አጠናክረው ቀጠሉበት።
አሁን እሱ አይንሽ ጠፍቷልኝ አይሆንልሽም እንግዲህ መሄድ አለብኝ ሲለኝ አለቅስበታለሁ። አታድማ ይቻል አባቱ አደራ መብላት ግም ነው።
በጉርብትና ለ32 ዓመት አብሬ ኖር ያለው ያለቻ ራጂያ መሐመድ መወለድ ቋንቋ ነው ትላለች።
ትላልወለደችው እንጀራ ጋር ልትባል ትችላለች። እንግዲህ በቃ ከልጅነት እስካሁን ማውቅ እሷን እንታሳድገው አሁን ባለው አብረን ነው የምንኖረው። ስንኖርም እንደዚህ ሆኖ በቃ አብረው ሆኖ ማንንም ማግዛት ነገር የለም። እሷናት ምታነሳ ምትጥለው እንግዲህ አላህ ዋጋውን ይክፈላት። እዛው ላይ ነው ይሄ ሳይመጣ እዛው ላይ ነው ካካ ምታስብለው ሽንቱን ምትቀበለው እዛው ነው ካለ ሰው ምታጥረው አሁን ከደረሰ ራሱ ድብቱ ምታጸዳለት ታና ይሄ ያላ ነው ዋጋውን የሚከፍለው እንጂ ሳደለች አሁን ግን ተጠቃች። የሚገርምሽ ነገር ጥርሱን ታየዋለሽ የወለቀ እሷ እና እሱ ተያይዘው ስታነሳ ስጥል ነው አብረው ይወደቃሉ። አቅም ይያቃታት ሄደ እሱም እየተጎዳ ነው እሷም እየተጎዳሽ ነው። እሷ አላቀበውን ሰጣት ነው እንጂ እሱን ማንንም አሁን አንቺ ተቀሪ ማንሳት አትችል ሰውነቱ። ስለዚህ እና የሁለቱ ማንንም ምንም የሚተካ በወላጅ የሚተካ ነገር አይደለም ያላህ ስጦታ ናት። እሱ
ስለ እንጀራነቱ መልካምነት ሰዎች ሲናገሩ መሐመድ ምንም እንኳን ቃላት አቀላጥፎ መናገር ባይችልም በተሳሰረ አንደበቱ ሲቃይ ያነቀው እንዲህ ይላል።
አከሞ ሪዳካታ አላውንሰ ብለካታ አልወት
ብለካታ አልፈልግም ወዲያታለሁ እናቴ ናት
ማውላት
መወለድ አይደለም።
መሐመድ አሁን የ32 ዓመት ወጣት ነው። ዘመኑን በሙሉ ያለ ሰው እርዳታ አይንቀሳቀስም። ሳይሰለቹ የሚያነሱ የሚያስቀምጡት እንጀራናቱ ዛሬ ጉልበታቸው እየዛለ አይናቸው እየደከመ ነው። ይህንን ያዩ የባህር ዳር ከተማ ወጣቶች ለመቄዶንያ አረጋውያንና አምሮ ህመማን መርጃ ማዕከል መሐመድን እንዲቀበለው አመቻችለት። ከሰሞኑ ታዲያ ያ ለ28 ዓመታት ያህል በደስታ ሳይሆን በመከራ በመጮት ሳይሆን በጉስቁልና የተሳሰረው የእንጀራናትና የእንጀራልሽ ፍቅር በአጸደ ነፍስ ሳይሆን በስጋ ሊለያዩ ግድ ሆነ።
አይና ቃተ ደከማይ ሁሉ ማቃት ዓለም ትጠኛለሽ እኔ ሀሰው ከዳልሁኝ አይደክ መሻላቅቶ ሸለሊ አላቃተኝም ደሞ ሊወጣብኝ አልፈልግም።
ይሄን ሁለቱም ድምጽ አውጥተው አላቡ መልካም ይሆናችሁ የእንጀራ እናቶች እንኳን ለእናቶች ቀን አደረሳችሁ። አበቃው
ባትወል ዱም ፍጹም እናት ሆናችሁ ላሳደጋችሁን አሁንም እናት ሆናችሁ ያሳደጋችሁ ላላችሁ ሁሉ ክብርና ሞገስ ይድረሳችሁ። ተከታዩ ዘገባ ደግሞ ወደ ሎስ አንጀለስ ካሊፎርኒያ ይወስደናል። እዚያ ዳንኤል አርጋዋለ
መንበራ ክሊሉ ይባላሉ። ኗሪነታቸው በሪችመንድ ካሊፎርኒያ ሲሆን በበጎ አድራጎት ግልጋሎታቸው ዲሮፒያን ዘመን አቆጣጠርም በ2014 ዓ.ም ተመረጡ። ከካሊፎርኒያው ሆሊኒምስ ዩኒቨርሲቲ የክብር ዶክትሬት ዲግሪ ተበርክቶላቸዋል። ገና ከሀገር ከመውጣታቸው አስቀድሞም በኢትዮጵያ ቴሌቪዥን ይተላለፉ በነበሩ ድራማዎችና በኢትዮጵያ ብሔራዊ ቲያትር ቤት በዋና ተዋናይነት ሰርቷል። ዶክተር መንበራ ክሊሉ በእናቶች ቀንና በሌሎች የህይወት ተሞክሮቻቸው ዙሪያ ቆይታ አድርገናል። እናትነት ለርሶ ምን ማለት ነው ብለን ላቀረብንላችሁ ጥያቄ ምላሽ በመስጠት ጀምራሉ።
እናትነት እንግዲህ ከእናቴ ነው የምጀምረው። እናቴ ደግሞ ከእናቷ ጀምራለችና ሲወርድ ሲዋረድ ሊመጣ ታላቅ የማይለወጥ የማይመነዘር ፍቅር ነው የእናት ፍቅር። ከዛም ደግሞ የሷ ፍቅር ይዤ ኖሬ ደግሞ ስወልድ እናት ምን እንደሆነ እናትነት ምን እንደሆነ እናት ለልጇ የምትሰጠውን ፍቅርና ልጅ ደግሞ ለእናት የምትሰጠውን ፍቅር የበለጠ እንዳቀው አጣጥሜ እንድውጠው እድል አግኝቻለሁ። ስለዚህ እናት መሆንን የመሰለ ነገር የለም።
ከዚህ ቀደም በጣሊያን ሀገር በስደት ዓለም ውስጥ እያሉ በርካታ ውጣ ውረዶችን ያሳለፉ እናትነት ታሪኮን ባጭሩ ያከብሉን እስኪ።
እድል አግኝቼ እንደሌሎች እናቶች ልጄን በወለድኩበት ሰዓት ብዙ ቅምጥል የሆነ ህይወት እንኳን አላሳለፍኩም። በሴቶች መጠለያ ውስጥ ነው ልጄን የወለድኩት መንገድ አዳሪ ሆኜ ማለት ነው እና ያውም ግን ያው የእናትን ፍቅር አግኝቼ ስላደግኩኝ ለተወሰነ ጊዜ ምንም እንኳን እናቴን በ11 ዓመቴ ባጣትም እና ብዙ የእሷን ፍቅር በጀርባዬ ተይዤ ለብዙ ዓመት አብረት ባልኖርም በዛች በ11 ዓመት ያገኘሁት የእሷ ፍቅር በህይወቴ ውስጥ ስለነበረ እኔም ደግሞ ምንም እንኳን መጠለያ ውስጥ የድሆች መኖሪያ ውስጥ ከመንገድ ላይ ተነስቼ ሄጄ ልጄን በወልድም ያለኝን ፍቅር ሊለውጠው አይችልም። የእናት ፍቅር ምድጃም ስር ልጅ ወለድክ፣ በአልጋም ላይ ወለድክ፣ ህንጻም ውስጥ ወለድክ፣ መንገድ ላይም ወለድክ፣ ለልጅህ ያለ ፍቅር አንድ አይነት ነው እና ከሌሎች እናቶች ጋር አብሬ ተደምሬ ልጄን ወልጄ በክንዴ ሳቅፍ የኔ ታላቅነት ሳይሆን የእናት ፍቅር ታላቅነቱ በውስጥ ብዙ ነገሮችን ትቷል።
ምን አይነት እናት ሙት?
አሁን ብዙ ጊዜ ስለ እናትነቴ ምን አይነት ነኝ ብዬ ሳስብ ወደኋላ ተመልሼ እንደገና አንዳንድ የሰራኋቸውን ነገሮች ባርምና ሌላ እናት እንደገና ብሆን ደስ ይለኛል። ምክንያቱም የምታውቀውን ነገር ያየኸውን ነገር ነው የምትደግመው እና ልጄን በጣሊያን ሀገር በወለድኩበት ሰዓት ከዛም ወጥቼ በአምባሳድግበት ሰዓት ልክ እኔ እንዳደግኩበት ሁኔታ ነበር ላሳድግ ሞክሬ ነበረው። ትቆጣለህ፣ ትቀጣለህ፣ ተንበርከክ ትላለህ። አሁን ያደግኩኝ ስመጣ ብዙ ነገሮችን እየተማርኩኝ ስመጣ ማድረግ እንደሌለብኝ ማወቅ ስጀምር በእውነት ለመናገር ትንሽ እንት ይለኛል። ምን ነው ባወቅኩ ኖሮ የምለው ነገር አለኝ እና እናትነት ለእኔ ልጄን ሳሳድግ እናትም አባትም ሆኜ ነው ሁለት ሚና እየተጫወትኩ ነበር ማሳድገው እና በዚህ ላይ ደግሞ እሱን በማሳድግበት ሰዓት ነው የሰው ቤት ሰራተኛ ሆኜ ጣሊያኖች ቤት ተቀጥሬ ነበር እሱን ልጄን ማሳድገው እና በጣም ከባድ ነበረ። ሆኖም ግን ጀንበር ስንጠልቅ እኔ እና እሱ ደግሞ ወደ መኝታ ቤታችን ስንሄድ ያ ያለኝ የእናት ፍቅር ለሱ ሰጠ የነበረው እንደነገርኩ በእናትም በአባትም ምክንያት ምስል ሆኜ ብዙ ነገር ነው አደርግ የነበረው። ምልህ ሆምወርኩን ሲሰራ አብሬው ቆሜ ምግቡን ሰርቼ አብልቼ እንደ ማንኛውም ሲንግል እናት ማለት ነው አድርጌ ብዙ ጣውረዶችን አሳልፌ ከሱ ጋር ኖርኩኝ እና ህጻናቶችን ልጆችን ማሳደግ ቀላል ነገር አይደለም። በተለይ ለብቻ ከሆነ በማታውቀው ሀገር ውስጥ ነው ባህሉ በተለወጠበት ቦታ መቆጣት አትችልም፣ ምን አትችልም። ለማንኛውም ግን እንግዲህ እናትነት ታላቅ ነገር ነው፣ በምንም ገንዘብ የማይለወጥ።
ይሄንን ያሳለፉትን ለልጆች አጋርተውት ያውቃሉ?
አዎ በሚገባ። አሁን እንግዲህ 34 አመቱ ነው። አልፎ አልፎ ብዙ ነገሮችን ያውቃል። እንዴት እንዳሳደግኩት ነው ሰው ቤት ተቀጥሬ ያሳድገው እንደነበረ፣ እንዴት እነሱ ደግሞ ያስተምሩት እንደነበረ፣ የጠረጴዛ ስነ ስርዓት እንዴት ይነግሩት እንደነበረ። እንደውም ብዙ ጊዜ ከትምህርት ቤትም ሲመጣ ሆምወርክ ካለው አሰሬ አለቃዬ ማለት ነው ያው በሰው ቤት ስራን ስለነበረ አብሮት ሆምወርኩን አልፎ አልፎ ይሰራል እና ያሳለፍኩትን ውጣ ውረድ በደንበኛ ያስታውሰዋል። ብዙ ጊዜ እናገራለን እና አሜሪካን ሀገር መጥቼ ሲቲዝንሺፕ ስንቀበል አብረን ሁለታችን እናንቺ ብዙ መንገድ ተጉዘን ሲደረስን እና ብዙ ችግር እንዳሳለፍኩኝ ያውቃል። በጣም ብዙ ችግር እና ማዘርስ ላይ ሲመጣ ብዙ ነገሮች ትዝ ይለኛል። እዚህ ሀገር እንደመጣሁኝ ምንም ነገር ሳልይዝ ባዶ እጄን የመጣሁት እና አንዲት ሴት ሶስት ሳህን ገዝታ ለቤት ምረቃ ማለት ነው የመንግስት ቤት ዌልፌር ውስጥ ስገባ ሰጠችኝ። አንዱን ስሰበርኩት በአጋጣሚ ስሰብረው በጣም አለቀሰ። በቃ ምንም ነገር የለንም እኔ እናንቺ እዚህ አሜሪካ ነገር ነው አለቀሰ እና ምንም ነገር የለንም ሶስት ሳህን ነበረን አንዱን ሰበርሽ አሁን ሁለት ቀረ ብሎ በጣም አለቀሰ። ልጅ ነበር ይዛ ያለ ላይክ 10 አመት ምናምን። ከዛ በኋላ በ14 አመቱ የሆነ የጣሊያኖች ሱቅ ጣሊያንኛ ስለሚናገር ተቀጥሮ ሰራና ገንዘብ አጥራቅመው ለማዘርስ ዴይ ሙሉ ሳህን ገዝቶ ሰጠኝ። አሁን ትልቅ ነገር በየሄድኩበት ሁሉ የሚገጣው ነገር ቢኖር ሳህን ነው እና የመጀመሪያ ስጦታ ከሱ ያገኘሁት ለማዘርስ ዴይ ብሎ ሳህን ገዝቶ ለኔ ሰጠኝና እሱም ባሰብኩት ቁጥር ሁልጊዜ አለቅሳለኝ። በእውነት በእውነት
እንደው በቅርቡ የእናትነትን ጸጋ ለተቀላቀሉ ወጣት እናቶች ማስተላለፍ የሚፈልጉት መልእክት ካለው ትድሉን ስጦት ዶክተር መንበረ?
ለእናቶች ክብር አለኝ። ብዙ ነገሮችን ተሸክመን ቤቱን ተሸክመን ልጃችንን ተሸክመን ውጣ ውረዱን ችለን ቢያለቅሱ መጀመሪያ የምንነቅተን ወደ እነሱ ጋር የምንሄደው እኛ ነን። ቢወድቁ ሮጠን መጀመሪያ የምንደርሰው እኛ ነን። ቢርባቸው እኛ ነን የምንደርሰው። ቢቆሽሹ መጀመሪያ ሄደን እኛ ነን የምንመለከታቸው፣ የምናለብሳቸው፣ የምናጥባቸው እና ብዙ አክብሮት አለኝ ለብዙ እናቶች። ይሄ ቀን ደግሞ አንድ ቀን ብቻ መከበር የሚገባው ብቻ ሳይሆን 365 ቀን የእናቶች ቀን ነው። አመቱን በሙሉ የእናቶች ቀን ነው። እናት ምንጊዜም እናት ናት እና በአንድ ቀን ብቻ ተከብሮ የሚያልቅ አይደለም።
በባለቤቷ ፊቷ ላይ አሲድ የተደፋባትን አንድ የልጅ እናት ወይዘሮ አጸደ ንጉሴን ከኢትዮጵያ ድረስ ወደ አሜሪካ በማስመጣት ሕክምና እንድትከታተል እያደረጉ ነው ያለው በጎ ምግባር አንዱ ተጠቃሽ ነው እና ባሳለፍነው ሳምንት ወይዘሮ አጸደ የመጀመሪያ ቀዶ ሕክምና አድርጋለች። የጤንነቷ ሁኔታ እንዴት ነው አሁን?
አዎ፣ እሷ ለብዙ ሴቶች ምሳሌ የምትሆን ጠንካራ ወጣት ሴት ናት። የ28 ዓመት ወጣት ሴት ናት። ዩኒቨርሲቲ ተማሪ ነበረች። የወንድ ልጅ እናት ናት። ምን የመሰለ የ6 ዓመት ልጅ አላት። ብሩህ የሆነ ንጹህ ጭንቅላት ያለው ልጅ፣ ጎበዝ ልጅ አላት። ከዓላማዋ ተሰናክላ የልጅ አባቷ ነው አሲድ የደፋባት። እኔም አይደለችም፣ የትም አላቃትም። ግን ታሪኳን በሚዲያ በፌስቡክ ላይ አየሁኝ። መርዳት አለብኝ ብዬ ተነሳሳሁኝ እና የሆነ ዶክተር በፈቃደኝነት ባክን ሄድልኝ ብዬ ስጠይቀው ሄደ። አያት ሲመለስ ምን ብዬ አሜሪካን ሀገር የምትመጣ ከሆነ ተስፋ አላት አይኗን ብርሃኗን ለመመለስ ሲለኝ፣ ተሯሩጬ ብዙ ነገሮችን ፈጽሜ አደረግኩኝ። መጣች። ይኸው አሁን 8 ወሯ ነው። አብረን የምንኖረው እኔም ባለቤቴም በጣም ይወዳታል፣ እንከባከባታለን። ሰርጀሪ ያደረገች ባለፈው ሳምንት በጣም በጣም ብዙ ሰዓት የፈጀ ሰርጀሪ ነው የተደረገላት። የአይኗን ክዳን ነው የሰሩት እና ሆስፒታል ውስጥ ነበረች። ጠንካራ ናት። አሁንም ደግሞ በዋሽንግተን ዲሲ ራሷን የገደለችዋን ልጅም ታሪክ ስትሰማ በጣም ብዙ ሰዎች ተጨንቀው ነበረ። እሷ በጣም ትልቅ ናት። ብዙ ምሳሌዎች አሉን ለእኛ እንዲህ ለተጎዳ ነው ሴቶች ብዙ የምንመለከታቸው ጠንካራ ሴቶች አሉ እንደ ሄለን ኬር እንደዚህ አይነት አሉ እና እነሱን እየተመለከት መጠንከር አለብን ነው የምትለው እና አይኗ እንግዲህ ሰርጀሪ ተሰርቷል። ለ6 ወር እንደተሰፋ እንደተዘጋ መቀመጥ አለበት ብለዋል። ከዛ በኋላ እሱን ከፍተው ኮርኒያዋ ላይ ደግሞ መስራት ይጀምራሉ እና ሰርጀሪዋ እንዲህ በአንድ ጊዜ የሚያልቀር ነው። የተለያየ ሰርጀሪ ነው የምታደርገው እና በጣም ጠንካራ ሴት ናት። በትንሽ ጊዜ ውስጥ በዱላ መሄዱን፣ መዘዋወሩን፣ ብሬል ማንበቡን፣ መጻፉን በትንሽ ጊዜ ውስጥ ሰምራለች። ጠንካራ ናት እና ብዙ ጊዜ ለአይምሮዋ ብዙ እንትን እንዳይሰማት ብዬ ሳናግራት አይን እያለኝ ማየት የማልችለውን ነገር ነው አሁን እያየሁ ያለሁት ስትለኝ፣ ለእኔ ለራሴ ትልቅ ትምህርት ብዙ ነው እየተማርኩ ያለሁት ከሷ። አይን እያለኝ ያላየኋቸው ብዙ ነገሮች ነበሩ፣ ለሰው ማሰብን፣ ደግነትን፣ ርኅሩኅን መሆንን፣ ሁሉን ነገር ደግሞ ይሄ ነገር ለውጥ አያመጣም ብሎ ንቆ መተውን በሙሉ ድሮ አላውቀውም ነበር። አሁን ግን ብዙ ነገሮች እየተማርኩኝ እያየሁት መጥቻለሁ። አይን ስለሌለን ደግሞ አናይም ማለት አይደለም፣ ብዙ እናያለን ነው የምትለው እና እሷ እንደውም ለእኔ ያጽናኝ ናት፣ ለእኔ መካሪ ናት። በእውነት ትልቅ ምሳሌ የምትሆን ናት። ደግሞ በብዙ ሴቶች ህይወት ላይ ለብጥ የምታመጣ ጠንካራ ሴት ናት በጣም። እና ጎረቤቶችም ፈረንጆቹ ምኖቹ በጣም ነው የሚደነቁት ምን አይነት ብራይት ልጅ እንደሆነች። እና እንግዲህ እዛ አሁን አብረን እናከብራለን የማዘርስ ዴይን። እኔም ደግሞ ሌላ ሴቶች አሉኝ እነዚህ ከበሎ ኢንካም ሆምለስ የሆኑ በየአመቱ ሰብስቤ ጸጉር ቤት ሰድጄ ምግብ ሬስቶራንት ሄደው በልተው ይመጡ ነበር እና አሁን ሬስቶራንቴን ስለዘጋሁኝ ሌላ ቦታ ካንትሪ ክለብ ሪዘርቬሽን ይዣለሁኝ። እነሱም ይሄዳሉ፣ እሷም ደግሞ ከተሻላት እሷም አብራ ትሄዳለች ማለት ነው።
ዶክተር መንበር አክሊሉ በድጋሚ እንኳን ለእናቶች ቀን በሰላም አደረሱት። ለሰጡን ቃለ ምልልስ በዝግጅታችን ክፍል ስም እጅግ አድርጌ አመሰግናለሁ። መልካም እናቶች በዓል።
አመሰግናለሁ።
ብዙ ታሪኮች፣ ብዙ የእናት ፈተናዎች፣ ገድሎችና ድሎች አሉ። የሪችመንድ ካሊፎርኒያዋ መንበረ አክሊሉ የክብር ዶክተር እንዳሉት እያንዳንዷ ቀን የእናቶች ቀን ናትና እያዝንላችሁ እንመለሳለን። ታሪኮቻችሁን አካፍሉን። ለዛሬ ሰዓታችን በማብቃቱ ልንሰናበታችሁ ነው። ከሄኖክ አበበ እማ እናቴ ጋር ላቆያችሁ
እስከ መጨረሻው የህይወት ዘመኔ በጠራው አልጠግም ስምሽን ደጋግሜ እማ እናቴ ኑሪልኝ ኩራት እማ እናቴ ኑሪልኝ ኩራት የጧት ፀሐይ የማለዳ ብርሃኔ ነሽ የህይወቴ መፍቻው ቁልፉ አንቺ ነሽ መለመነው ሌላ የለኝም ፈጣሪን እስትንፋሽን ያርዝምልኝ ያንቺልኝ የጧት ፀሐይ የማለዳ ብርሃኔ ነሽ የህይወቴ መፍቻ ቁልፉ።
አድማጮች፣ አሁን የዜና ማጠቃለያ እናሰማለን። ዛሬ ማለዳ በቡርኪና ፋሶ ሰሜን ክልል በሚገኘው የዳብሎ ካቶሊክ ቤተክርስቲያን ቅዳሴ ሲሰሙ የነበሩ 6 ምዕመናን በታጣቂዎች እንደተገደሉ እማኞችና ባለስልጣኖች ገልጸዋል። ከሞቱት መካከል የቤተክርስቲያኑ ካህንና 5 ምዕመናን እንደሚገኙባቸው እማኞች ለአሜሪካ ድምፅ ተናግረዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ወደ አሜሪካ በሚገቡት የቻይና ቀውስ ላይ ከፍተኛ ቀረጥ በመደንገጋቸው ከአሜሪካ በገቡት ሸቀጣ ሸቀጦችም ላይ ቻይና የቀረጥ ዋጋ ከፍ በማድረግ ያጸፋ ምላሽ ትሰጣለች ተብሎ እንደሚጠበቅ ዩናይትድ ስቴትስ ገልጻለች። ፓኪስታን በሚገኝ ትልቅ ሆቴል ውስጥ ሌሊቱን አማጽያን ባደረሱት ጥቃት የሞቱ ሰዎች ብዛት 5 መድረሱን ባለስልጣኖች ገልጸዋል። ከተገደሉት መካከል 4 የሆቴሉ ሰራተኞችና 1 ፓኪስታናዊ የባህር ኃይል ወታደር ይገኝባቸዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ዝግጅታችን ለዛሬ ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን አባተ ነኝ። በድጋሚ እንኳን ለእናቶች ቀን አደረሳችሁ። ከኛ ጋር ስላመሻችሁ ከልብ አመሰግናለሁ። ሰላም፣ በደህና አደሩ።